ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ዕለተ ቅዳሜ ሐምሌ 23 2014 ዓ.ም ዝግጅታችን ጀመረ። በጎንደር ከተማና በአካባቢው በተለያዩ ግዚያት በሚፈጠሩ ግጭቶች ምክንያት የቱሪዝም እንቅስቃሴው መጎዳቱን የከተማዋ ከንቲባና በዘርፉ የተሰማሩ ግለሰቦች ተናገሩ። በምሽቱ ይደመጣል። በአብይ ርዕሳችን ደግሞ የዩናይትድ ስቴትስ ንግድ ሚኒስቴር የኢኮኖሚ ትንተና ቢሮ የአሜሪካ አጠቃላይ የሀገር ውስጥ ምርት ከሚያዝያ እስከ ሰኔ ባለው ጊዜ ውስጥ በ0.9% ቅናሽ ማሳየቱን ገልጿል። የኢኮኖሚ እድገት ቅናሽ እንደ ኢኮኖሚ ድቀት ወይም ሪሴሽን መለኪያ ተደርጎ የሚወሰድ በመሆኑ በቃሉ አጠቃቀም ዙሪያ በዲሞክራትና ሪፐብሊካኖች መካከል ያገላለጽ ልዩነት ፈጥሯል የምናየው ይሆናል። ዓለም እየጨመረ በመጣው የሙቀት መጨመር የገጠማትን ፈተና ሊቀንስ ስለሚችል የኃይል ምንጭም ዘገባለን። ይህንና ሌሎች ጥንቅሮች በምሽቱ ፕሮግራማችን ተካተዋል። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮቻችን። መሰናዶውን በመምራት አብሬያችሁ የማመሸው ኤደን ገረመው ነኝ። ብርሃን ኃይሉ ከምሽቱ ዋና አዘጋጅ ጽዮን ግርማ ጋር በመሆን ፕሮዲውስ ታደርግልናለች። ዝግጅቶቻችንን በኢትዮሳት እንዲሁም ደግሞ በዌብሳይታችን amharic.vnews.com ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ትቆዩ ዘንድ በአክብሮት እየጋበዝን አሁን የምሽቱን የዓለም ዋና ዋና ዜናዎች እናስተምጣችሁ።
እንደምን አመሻችሁ አድማጮች። ዜናውን የማስተማችሁ ስመኝሽ የቆየ ነኝ። በደቡብ ክልል በክልል ለመደራጀት የጠየቁ ዞኖች መንግስት በኩታ ገጠም ወይም በክላስተር እንዲደራጁ ያቀረበውን የውሳኔ ሐሳብ በአብላጫ ድምጽ አጸደቁ። ሲዳማና የደቡብ ምዕራብ ኢትዮጵያ ክልሎች በራሳቸው ከተደራጁ በኋላ የተቀረው የደቡብ ክልል አባል የነበሩ 11 ዞኖችና 5 ልዩ ወረዳዎች በሁለት አዳዲስ ክልሎች ይደራጃሉ ተብሏል። አደረጃጀቱን በተመለከተ ውሳኔ ህዝብ ይደረግ አይደረግ የተገለጸ ነገር ለመኖሩን ገልጾ የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ልኳል።
በደቡብ ክልል የሚገኙ አብዛኞቹ ዞኖችና ልዩ ወረዳዎች ዛሬ በምክር ቤቶቻቸው በክላስተር የመደራጀት የውሳኔ ሐሳብ በአብላጫ ድምጽ አጽድቀዋል። በክላስተር ይደራጃሉ ተብሎ ከተዘረዘሩት ውስጥ የወላይታ ዞን፣ የጋሞ፣ የገዲዮ፣ የደቡብ ኦሞ፣ የኮንሶም፣ የጎፋ ዞኖችና የደራሼም፣ የአማሮ፣ የቡርጅና ያለ ልዩ ወረዳዎች ሲሆኑ በሁለተኛው ደግሞ በክላስተር ደረጃ የተባሉ ዞኖች የስልጤ፣ የጉራጌ፣ የሃዲያ፣ የካምባሃ ጣምባሮ፣ የአላባ ዞኖችና የየም ልዩ ወረዳ ናቸው። በክላስተር ለመደራጀት የቀረበውን ሐሳብ ከተቀበሉ ወይም ካጸደቁ ዞኖች ውስጥ የገዲዮ ዞን አንዱ ሲሆን ከወላይታ፣ ከጋሞ፣ ከደቡብ ኦሞ፣ ከኮንሶ፣ ከጎፋ ዞኖች እንዲሁም ከደራሼ፣ ከአማሮ፣ ከቡርጅና፣ ከአለም ልዩ ወረዳዎች ጋር በአንድ ዞን ለመደራጀት በአብላጫ ድምጽ ምክር ቤቱ ማጽደቁን የምክር ቤቱ ዋና አፈ ጉባኤ ምስጋና ዋቀዮ በስልክ ለአሜሪካ ድምጽ ተናግሯል።
ተደራጅተን ልማታችንን እናስቀጥላለን በሚል ዛሬ እንግዲህ በምክር ቤት ደረጃ በአጀንዳ መቀርቦ በአንድ ልዩነት እና በአምስት ታቅቦ በአብላጫ ድምጽ ነው የጠበቀው።
ዛሬ በምክር ቤቶቹ የተላለፈው ውሳኔም ከአሁን በኋላ የደቡብ ክልል ለሁለት እንደሚከፈል የጠቆመ ሲሆን ስያሜያቸውና የክልሎቹ ማዕከላት በሚመሰረቱ ክልሎች ፈቃድና ውሳኔ ህዝብ እንደሚወሰን ለውይይት የቀረበው የክልሉም የክላስተር አደረጃጀት መወያያ ሰነድ ይገልጻል። በሁለተኛው ክላስተር ይደራጃሉ ከተባሉት ውስጥ የሃዲያ ዞን አንዱ ሲሆን የዞኑ ምክር ቤት ዋና አፈ ጉባኤም ወይዘሮም ኢትነሽ ሙልጌታ ስለ ውሳኔው ለቪኦኤ ተናግሯል።
የምክር ቤት አባል ሲያነሳ የነበረው አብላጫ ድምጽና በአንድ ድምጽ ታቅቦ ነው ምክር ቤቱ ዛሬ ውሳኔ የሚያስተላልፈው።
የምክር ቤቶቹ ውሳኔዎች ተፈጻሚ የሚሆን ከሆነም 56 ብሔር ብሔረሰቦችን ይዞ ከሩብ ምዕተ ዓመታት በላይ የቆየው የደቡብ ክልል የስዳማና የደቡብ ምዕራብ ኢትዮጵያ ህዝቦችን ክልል ጨምሮ በአራት አዳዲስ ክልሎች ይደራጃል። የሀገሪቱንም የክልሎችን ቁጥር ወደ 13 ከፍ ያደርጋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም።
በዓለም ላይ ተጽዕኖ ለማሳደር በሚደረገው ፉክክር የሩሲያና የቻይናን ተሰሚነት ለመገዳደር የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በመጪው ሳምንት ወደ ምስራቅ እስያና አፍሪካ ይጓዛሉ። ብሊንከን ጉዟቸውን ማክሰኞ ዕለት ወደ ካምቦዲያ በማድረግ የሚጀምሩ ሲሆን በቀጣይ ወደ ፊሊፒንስ፣ ደቡብ አፍሪካ፣ ዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ ያደርጋሉ። ብሊንከን ወደ አፍሪካ የሚያደርጉት ጉዞ ሩሲያ በአህጉሪቱ ያላትን ግንኙነት ለማጠናከር ያደረገችውን ጥረት ተከትሎ አሜሪካን ዲፕሎማሲያዊ ግንኙነቷን ለማሻሻል የሚደረግ ሲሆን የሚጎበኙአቸው ደቡብ አፍሪካ፣ ዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ በአህጉሩና በዓለም ደረጃ ትልቅ ሚና ያላቸው መሆናቸውን የአፍሪካ ጉዳዮች ምክትል የውጭ ጉዳይ ሚኒስትር ሞሊፊ አብራርተዋል። አድማጮች፣ የዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። በኬንያ በነሐሴ ወር ከሚደረገው ምርጫ ጋር ተያይዞ ፌስቡክ የጥላቻ ንግግርን ከገጹ ላይ እንዲያጠፋ የኬንያ ባለስልጣናት ጠይቀዋል። ግሎባል ዊትነስ የተባለ የመብት ቡድን ባወጣው ሪፖርት የማህበራዊ ሚዲያ ኩባንያው የዘር ግጭት የሚቀሰቅሱ የጥላቻ ንግግሮች ያሉባቸው ማስታወቂያዎችን ማጽደቁን ይፋ አድርጓል። ግሎባል ዊትነስ በጥናት ሂደቱ 10 በእንግሊዘኛና 10 በስዋሂሊ ቋንቋ የተሰሩ የጥላቻ ንግግር ያዘሉ ማስታወቂያዎች ለፌስቡክ ያስተላለፈ ሲሆን ሁሉም ማስታወቂያዎች መጽደቃቸውን የተቋሙ ዋና አማካሪ ጆን ዶይል ተናግረዋል። በኬንያ ፌስቡክ ከ10 ሚሊዮን በላይ ተጠቃሚዎች ያሉት ሲሆን በነሐሴ ወር የሚካሄደውን ምርጫ ተከትሎ በማህበራዊ ድረ ገጹ የዘር ግጭትን የማስፋፋትና ሐሰተኛ መረጃዎችን ሆን ብሎ የማሰራጨት አደጋ መኖሩን ባለሙያዎች አስጠንቅቀዋል። ሪፖርቱን ተከትሎ ፌስቡክ ትላንት ባወጣው መግለጫ የተወሰኑ የጥላቻ ንግግሮች በገጹ መተላለፉን አምኖ ችግሩ የተፈጠረው ድረ ገጹ የሚጠቀማቸው ማሽኖችና ሰዎች በሰሩ ስህተት ነው ብሏል። አክሎም በተለይ የስዋሂሊ ቋንቋ ተናጋሪዎችና ቴክኖሎጂዎች ጎጂ መረጃዎችን በማስወገድ እንዲያግዙትና ምርጫው ሰላማዊና ስጋት የሌለበት እንዲሆን በሰዎች ላይና ቴክኖሎጂዎች ላይ እንዲሰራ ጠይቋል። አድማጮች፣ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የቀዳሜ መሰናዷችን ጋር መልካም ቆይታ።
ስመኝሽ ቆየን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሐምሌ 23 2014 ዓ.ም ዝግጅታችንን ነው በመከታተል የምትገኙት። ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን amharic.news.com እንዲሁም @amharic የፌስቡክ ገጻችን ላይ በቀጥታ ማዳመጥ ትችላላችሁ። አሁን በቀዳሚነት ወደ ያዝነው ዘገባችን እንለፍ። የዩናይትድ ስቴትስ ንግድ ሚኒስቴር የኢኮኖሚ ትንተና ቢሮ የአሜሪካ አጠቃላይ የሀገር ውስጥ ምርት ለአመታዊ የንጽጽር ምዘና በተደረደለው ከሚያዝያ እስከ ሰኔ ባለው ጊዜ ውስጥ የ0.9 ከመቶ ቅናሽ ማሳየቱን ገልጿል። ይህም በዚህ አመት የመጀመሪያው 1/4 ወይም ሩብ ጊዜ ውስጥ ያሳየውን ቅናሽ ተከትሎ የታየ መሆኑን ተመልክቷል። በአንድ አመት ጊዜ ውስጥ 2 የሩብ አመታትን አከታትሎ የሚታይ የኢኮኖሚ እድገት ቅናሽ እንደ ኢኮኖሚ ድቀት ወይም ሪሴሽን መለኪያ ተደርጎ የሚወሰድ በመሆኑ በቃሉ አጠቃቀም ዙሪያ በዲሞክራትና በሪፐብሊካን መካከል ያገላለጽ ልዩነት ተፈጥሯል። በዚህ ዙሪያ የተጠናቀረውን ዘገባ ደረጀ ደስታ ያቀርበዋል።
ዩናይትድ ስቴትስ ፕሬዚደንት ጆ ባይደን የአስተዳደራቸው አባላት ስለ አሜሪካ ኢኮኖሚ ሲነገር ድቀት ወይም በእንግሊዝኛው ሪሴሽን የተባለችውን ቃል የመጀመሪያ ሆሄ አር የምትለዋን ፊደል እንኳ መጥራት የማይደፍሩ መሆናቸው ተዘግቧል። እንዲህ ይላሉ ባይደን።
There's going to be a lot of chatter today on Wall Street and among pundits.
ዛሬ ኢኮኖሚያችን ውድቀት ውስጥ የሚገኝ ስለመሆን አለመሆኑ በዎል ስትሪት ዙሪያ በሚገኙ ተንታኞች መካከል ብዙ ጫጫታ ይኖራል። የተፈጠረውን የሥራ ቅጥርን መጠን፣ የሸማቾችን ወጪ፣ ለንግድ የዋለውን መዋለ ንዋይ ብትመለከቱ በሁለተኛው ሩብ ዓመት ጭምር የኢኮኖሚ እድገት መሻሻል ምልክቶች አሉ።
የዩናይትድ ስቴትስ ግምጃ ቤት ሹም ጃኔት የለን ኢኮኖሚው ወድቋል ወይስ አልወደቀም በሚለው ዙሪያ ቀደም ሲል በሰጡት መግለጫ የቃላት ስንጠቃውን ጦርነት ማስወገድ አለብን፣ ኢኮኖሚያችን አሁንም ጠንካራ እንደሆነ ይቆያል ብለዋል።
Household finances remain strong. consumers are spending.
ብዙ የምጣኔ ሀብት ባለሙያዎችና በርካቶቹ አሜሪካውያን ስለምጣኔ ሀብት ድቀት ተመሳሳይ ትርጓሜ አላቸው። የብዙ ሰው ስራ ማጣትና የጅምላ ቅነሳ ይጠቀሳል። የንግድ ተቋማትም ይዘጋሉ። የግሉ ዘርፍ እንቅስቃሴ በጣም ይቀንሳል። በቤተሰብ በጀት ውስጥም ትልቅ መጨናነቅ ይፈጠራል። በአጠቃላይ ተደምሮ ሲታይ ምጣኔ ሀብታችን በስፋት ይዳከማል። አሁን የምናየው ግን ይህን አይደለም።
ከአሜሪካ ኢንተርፕራይዝ ኢንስቲትዩት የምጣኔ ሀብት ባለሙያ ዴዝሞንድ ላችማን ለቪኦኤ ሲናገሩ አሁን በሁሉም ዘንድ በስፋት እንደሚታመነው በኢኮኖሚው ድቀት ውስጥ ነን። ምክንያቱም በአመት ውስጥ ለሁለት ተከታታይ የሩብ አመታት የኢኮኖሚ እድገት ስለቀነሰ ብዙ ሰዎች የኢኮኖሚ ድቀት እንዳለ ያስባሉ። ያገኘነውም እሱን ነው።
Popularly we are in a recession.
ይሁን እንጂ በኢኮኖሚ ድቀት ውስጥ ስለመሆን አለመሆናችን በብሔራዊ ኢኮኖሚ ምርምር ቢሮ ይፋዊ ውሳኔ ተሰጥቷል። እነሱ የሚያደርጉት ምንድነው? የኢኮኖሚውን ጥንካሬ ጨምሮ የሥራ ቀጠር ገበያ ያለበት ሁኔታ ምንድነው? ውድቀቱ ረጅም ጊዜ የቆየ ነው የሚሉትና የመሳሰሉትን የተለያዩ አጠቃላይ መጠቆሚያዎች ይመለከታሉ። እነዚያን ቁጥሮች ለስድስት ወራት ወይም ለአመት ያህል ከተመለከቱ በኋላ ነው የኢኮኖሚ ድቀት ስለመኖሩ ውሳኔ የሚሰጡት። ባጭሩ በይፋ የኢኮኖሚ ውድቀት ውስጥ ስለመሆናቸው ለመናገር ጊዜው ገና ነው።
የግምጃ ቤት ሹሟ የለን የኢኮኖሚ ድቀት ስለመኖሩ ቢሮ ወይም መርማሪዎቹ ወደፊት ይወስናሉ ብለዋል። የዩናይትድ ስቴትስ ንግድ ሚኒስቴር የኢኮኖሚ ትንተና ቢሮ ሪፖርቱን እንዳወጣ ብዙዎቹ የሪፐብሊካን አባላት ትዊት ያደረጉት ወዲያውኑ ነበር። የሪፐብሊካኑ የህዝብ እንደራሴ ቴድ ክሩዝ የኢኮኖሚ ድቀት ብለው ለጠሩት ዴሞክራቶችን ተጠያቂ በማድረግ ዴሞክራቶቹ ከኢኮኖሚው ድቀት ጥለውናል ብለዋል። ባይደን እና ተራማጆቹ የጋዜጠኞቹ ሰራዊት ሆን ብለው ሊሸፋፍኑት ቢሞክሩም አሜሪካ የኢኮኖሚው ድቀት ውስጥ ናት ያሉት ደግሞ ከፍሎሪዳ የተወከሉት ሪፐብሊካኑ የምክር ቤት አባል ካርሎስ ጊሜንዝ ናቸው። ጠንካራ ሰራተኞቹ አሜሪካውያን ከዚህ አስተዳደር ያለፈው አመት የተሻለ ነገር ይገባቸዋል ብለዋል ጊሜንዝ። በህዝብ ተወካዮች ምክር ቤት የኃይልና የንግድ ኮሚቴ አባል የሆኑት ሪፐብሊካኑ ጄፍ ደንካን ሉጋም ለሌለው የዲሞክራቶቹ ወጭ ምስጋና ይግባውና ዩናይትድ ስቴትስ ይኸው በይፋ ከኢኮኖሚው ድቀት ገብታለች፣ አሜሪካውያን በቀደሙት የጆ ባይደን ፖሊሲዎች ምክንያት እየተሰቃዩ ነው በማለት ተችተዋል። ከመንግስት መዋቅርና ህዝብ ተመራጮች ውጪ ያሉ የምጣኔ ሀብት ባለሙያዎችና ሌሎች ሰዎች ቁጥሮቹን እንዳሻቸው ያደረጉ የራሳቸውን ብያኔ ሊሰጡት እንደሚችሉ ተመልክተዋል። ፍሪደም ወርክስ የተባለው ወጋ አጥባቂው ተሟጋች ተቋም ስቲቭ ሞር የተባሉ የምጣኔ ሀብት ባለሙያ የባይደን አስተዳደር የቃላት ጨዋታን ሊጫወት ይችላል፣ ለስር ነቀልና ጎጂ የሆነ አጀንዳ የሚመቸውን እየተመለከተ እንግሊዝኛ ቋንቋንም ሊቆጣጠር ይሞክራል ብለዋል። አያይዘውም ይህ አስተዳደር መለወጥ የማይችለው አሜሪካውያን ሸማቾች በባይደን አስተዳደር ዘመን ያላቸው እምነት እየወደቀ መሄዱን ነው። ኢኮኖሚው ወድቋል አልወደቀም የሚለው የቃል ጨዋታ የሚለውጠው ነገር የለም ብለዋል። ባለፈው ወር መገባደጃ ላይ የአገሪቱ የዋጋ ግሽበት በ40 ዓመት ታሪክ ውስጥ 9.1% ደርሷል። የአገሪቱ ማዕከላዊ ባንክ ባለፈው ረቡዕ የወለድ መጠንን በ0.75% አሳድጓል። እያሻቀበ የሚገኘውን የዋጋ ንረት ለመግራት ሲባል የተደረገው የቅርብ ጊዜ ጭማሪ ቢሆንም አንዳንድ የምጣኔ ሀብት ባለሙያዎች የኢኮኖሚ ውድቀት ሊያስከትል እንደሚችል አስጠንቅቀዋል።
ወደ ተከታዩ ዘገባ ደግሞ እንሻገር። በማህበረሰቦች ትብብር ጥቅም ላይ እየዋለ ያለው ከፀሐይ ብርሃን የሚገኝ ኃይል የከባቢ አየር ብክለት የማያስከትል የኃይል ምንጭ ነው። በከተሞች ውስጥ በሚገኙ የንግድ ማዕከሎች፣ ሰማይ ጠቀስ ፎቆች፣ የመኖሪያ አፓርታማ ህንጻዎችና ግዙፍ መጋዘኖች ጣሪያዎች ላይ በፀሐይ አማካኝነት የሚመነጨው የኤሌክትሪክ ኃይል ሶላር የአረንጓዴው ኤሌክትሪክ ኃይል በመባል በሚታወቀው ዘዴ አማካኝነት ዩናይትድ ስቴትስ በያዘችው ኃይል ማመንጨት እቅድ ውስጥ ቀደም ብሎም ሁነኛ የሚያሰኝ ሚና መጫወት ጀምሯል። ይህም ዓለም በተለይም እያደር እየጨመረ በመጣው ከፍተኛ የሙቀት ማዕበል ውስጥ ለሚያጋጥማት ችግር መፍትሄ ይሆን ዘንድ ትልቅ ስፍራ ተሰጥቶታል። አሮን ራነን ከኒውዮርክ ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል።
የከባቢ አየር ግለት እንደ ሀገር በዩናይትድ ስቴትስ እና እንዲሁም በአጠቃላይ በዓለም ዙሪያ የደቀነው ስጋት እያየለ ባለበት በቅርቡም የተለያዩ አገሮችን ያጥለቀለቀውን ከፍተኛ መጠን ያለው የሙቀት ማዕበል ተከትሎ ሳይንቲስቶች ለሙቀቱ መጨመር አስተዋጽኦ ያደርጋል ያሉትን የካርቦን ልቀት መጠን ለመቀነስ መፍትሄ በሚያስገኙ መንገዶች ላይ እየሰሩ መሆናቸውን አመልክተዋል። ከመፍትሄዎችም አንዱ ከበላያቸው ምንም የሌላቸው በዩናይትድ ስቴትስ ከተሞች የሚገኙ ህንጻዎች ጣሪያዎች ናቸው።
The heat wave, especially this week, has been extreme. It's been extreme in Europe and all around the world as well. I personally care a lot about the environment.
በማህበለ ምንቀለቀለው ሞቃት አየር በተለይም በዚህ በያዝነው ሳምንት በአውሮፓም ሆነ በዓለም ዙሪያም በጣም ከባድ ነበር። በግል የተፈጥሮ አካባቢ ይዞታ ጉዳይ ያሳስበኛል። ስለሆነም የአየር ንብረት ለውጥ ለመከላከል የሚረዳ ከተሞችን ያማከለ ንጹህ የኃይል ማመንጫ ኩባንያ ለመገንባት እየሞከርኩ ነው።
በኒውዮርክ ብሩክሊን ክፍለ ከተማ ያሉትን ከመሳሰሉ እምቅ የኃይል ማመንጫዎች የሚገኝና በፀሐይ ብርሃን አማካኝነት የሚመረት ኃይል ወደ ኤሌክትሪክ ማሰራጫ ፍርግግ በማስገባት አረንጓዴ ኃይል በመሆን ለደንበኞች ፍጆታ እንዲውል ይደረጋል።
We're acting as sort of a mini power plant on a rooftop to put as much energy
የተቻለውን ያክል ንጹህ ኃይል ወደ ፍርግርጉ ለማስገባት ለተያዘትልም ከጣሪያ አናት ላይ እንደተሰቀለ አነስተኛ የኃይል ማመንጫ በሚሰራው አይነት እየተንቀሳቀስን ነው።
በንጻዎቹ ጣሪያ ላይ ከተሰቀሉት የፀሐይን ኃይል ወደ ኤሌክትሪክ የሚለውጡ መሳሪያዎች የተገኘው ኃይል በቀጥታ ወደ ከተማይቱ የኤሌክትሪክ ማሰራጫ ፍርግግ መግባት ከሚችልበት የንጻዎቹ የምድር ቤት ይተላለፋል።
So the power is coming from the roof through this conduit. It's all DC power. It runs through into the inverters. The inverters then convert it from DC direct current to AC alternating.
ስለሆነም በዚህ መተላለፊያ አማካኝነት ከጣሪያው የሚመጣው ኃይል በሙሉ ወደ ተለያዩ አቅጣጫዎች እንደሚፈስ የኤሌክትሪክ ኃይልነት ወይንም AC መቀየሪያው መግባት ያለበት DC በመባል የሚታወቀው በአንድ መንገድ በቀጥታ ብቻ የሚፈስ የኤሌክትሪክ ኃይል አይነት ነው። እናም በመቀየሪያው መሳሪያው አማካኝነት ወደሚፈለገው የኤሌክትሪክ ኃይል አይነት ከተቀየረ በኋላ ከፀሐይ ብርሃን የተገኘውን የኤሌክትሪክ ኃይል መጠን ወደሚለካው መሳሪያ ይገባል። የኤሌክትሪክ ኃይል አቅራቢ ኩባንያዎች በዚህ መንገድ ነው የመነጨውን የኤሌክትሪክ ኃይል ትክክለኛ መጠን ማወቅ የሚችሉት።
የተመረተው ኃይል አንዴ ወደ ኃይል ማሰራጫው ፍርግርግ እንዲገባ ከተደረገም በኋላ ለደንበኞች ይከፋፈላል። ይህም ማህበረሰቦች ባለቤት የሆኑበት በፀሐይ ብርሃን አማካኝነት የኤሌክትሪክ ኃይል የሚመረትበት አሰራር መላዋን ዩናይትድ ስቴትስ እያዳረሰ ይገኛል። በአሁኑ ወቅት 22 የዩናይትድ ስቴትስ ግዛቶችና ዋና ከተማይቱ ዋሽንግተን የምትገኝበት የዲስትሪክት ኦፍ ኮሎምቢያ አስተዳደር ይህን በማህበረሰቦች የሚመራ ከፀሐይ ብርሃን ኃይል የማምረት ዘዴ የሚደግፉ ፖሊሲዎችን ተግባራዊ ያድርጋል። ይሁንና ሊቃውንቱ በበኩላቸው በማህበረሰብ አባላት የሚመጡት የኃይል ማመንጫዎችና በዚህም መንገድ የሚመረት የኤሌክትሪክ ኃይል በርግጥ ሁኔታው ከሚጠይቀው ፍጥነት ጋር እኩል ይራመድ ይሆን ሲሉ ይጠይቃሉ።
I don't know. But I think we need it even
if it የሚያስገኘው ኤሌክትሪክ ኃይል መጠን በጣም ጥቂት ቢሆን እንኳን ያስፈልገናል በእያምናለሁ።
ሞዲ እንደሚሉት ሁኔታው አሳሳቢ ነው እናም ይሁሉንም ተግባራዊ እርምጃ የሚጠይቅ።
The urgency of climate change and many people are even just calling it a climate crisis and look at the heat wave we are in. If lots
የአየር ንብረት ለውጥ አጣዳፊነት ብዙዎቹ የአየር ንብረት ቀውስ ይያሉት ነው ያጥለቀለቀን ያለውን የሙቀት ማዕበል ተመልከት። በመሆኑም ብዙ ሰዎች በየበኩላቸው ጥቂት ነገሮችን ማድረግ ቢችሉ ቀስ በቀስ ለውጥ ማምጣት የሚያስችል ውጤት ሊገኝ ይችላል።
የታዳሽ ኃይል ምንጮች በጠቅላላው በዩናይትድ ስቴትስ ከሚመረተው ኃይል 20 በመቶን ሲሸፍኑ ከፀሐይ የሚገኘው በአንጻሩ ከ3 በመቶ ያነሰ ነው። ይሁንና ፕሬዝዳንት ጆ ባይደን ዳሮፓን የዘመን አቆጣጠር በ2035 ዓመተ ምህረት ወደ ከባቢ አየር የሚለቀቀው የካርቦን መጠን ዜሮ የሚሆንበት የኃይል ማመንጫ ዘርፍ እንዲፈጠር በገቡት ቃልና እነኚህን መሰል የማህበረሰብ ኃይል ማመንጫ ፕሮግራሞችን የመደገፍ ቅድ መሰረት አንታይ እምርታ የተመዘገበባቸው እነኚህ አዞች በርግጥ ይጨምራሉ ተብሎ ተጠብቋል።
እያዳመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም ደግሞ በኢትዮሳት ቪኦኤ ቻናል NSS 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭትን ነው። ዝግጅቶቻችንን በአጭር ሞገድ በ19 ሜትር ባንድ ላይ በ15660 ኪሎ ሄርትስ፣ በ25 ሜትር ባንድ ላይ በ11610 እና በ12070 ኪሎ ሄርትስ እንድትከታተሉ እንጋብዛለን። በጎንደር ከተማና በአካባቢው በተለያዩ ግዚያት በሚፈጠሩ ግጭቶች ምክንያት የቱሪዝሙ እንቅስቃሴው መጎዳቱን የከተማው ከንቲባና በዘርፉ የተሰማሩ ግለሰቦች ተናገሩ። በተለይም ከባለፉት 2 አመታት ወዲህ የውጭ ሀገር ጎብኚዎች ቁጥር 98% መቀነሱን፣ በአንጻሩ ደግሞ የሀገር ውስጥ ጎብኚዎች ቁጥር ከፍ ማለቱን ከንቲባ ዘውዱ ማለደ ገልጸዋል። በጎንደር ከተማና በአካባቢው ግጭቶች ሲፈጠሩ በማህበራዊ ሚዲያው ላይ እየተጋነነ መወራቱ ለውጭ ሀገር ጎብኚዎች ቁጥር መቀነስ አንዱ ምክንያት መሆኑን በዘርፉ የተሰማሩ ወጣቶችም ገልጸዋል። አስቴር ምስጋናው ዝርዝር አላት።
በከተማዋ ነዋሪ ዘንድ አስሚ ፎቶ በመባል እንደሚታወቅ የገለጸልን አስሚ በጎንደር ከተማ መሃል ቴዎድሮስ አደባባይ ፎቶ በማንሳት ስራ እንደሚተዳደር ይናገራል። የሀገሪቱ የጸጥታ ሁኔታ ሲለዋወጥ የሱም ስራ ሞቅ ቀዝቀዝ እያለ እንዳስቸገረው ይናገራል።
ለስራ ከጀመረ ያው 6 አመት ነው። 3 አመት ያክል ከሶቪየት ነበር ተቀጥሬ የሰራ ነበር። አሁን ለራሴ ካሜራ ገዝቼ ለራሴ ያው ዲጋም ተውጋ ቴድሮስ ጋር እየቆም ይሆነ በቀን ለራሳችን እስከ 200 እስከ 300 የሻይ የምግባችን የቻል የዶርም የቻል እየሰራን ያለ እግዚአብሔር ይመስገን። አሁን አንደር ቱርኮስ ይገቡልና እየገቡልና እነሱ ስለላገኝ አንሳን እንባላለን እናነሳለን ምናገኘው እናገኛለን። አሁን በቃ እንደበፊቱ እንደጥቅቁና አይደለም ይሄ አሪፍ ነው። አሁን ላይ ያለው አሪፍ ሊብለናል።
በስጦታ ቀን ግዴ ተሰማራችሁ አበበሽ ክብረት ገበያ በመቀዝቀዙ ኑሮን ለመደጎም ተጨማሪ ስራ እየሰራች እንደሆነ ትናገራለች።
ምንሽል ነበር አሁን ግን በጣም የሞተ ነው ምንም ነገር የለም።
እና አሁን ምንድነው ይሄ እየሰራሽ ያለሽ ምንድነው
አሁን? ወይስ ወይስ እናት
ለምን ነው ይሄ ወደዚህ ተቀየረሽ?
አይ የተጨባጭ ስራ ነው። አይ ስራውን ስራ ስለሌለ ቢያንስ 15 ደም ቤት ምስተዳደር።
ታሪካዊቷና ጥንታዊቷ የጎንደር ከተማ የምትታወቀው የቱሪስት መናኸሪያ በመሆኗ ነው ይላሉ የከተማዋ ምክትል ተቀዳሚ ከንቲባ አቶ ዘውዱ ማለደ። ነገር ግን በየጊዜው በከተማዋና በዙሪያ በሚከሰቱ ግጭቶች ምክንያት ለጉብኝት የሚመጣው ሰው ቁጥር ቀንሷል። በተለይ የውጭ ሀገር ጎብኚ ከሁለት አመት ወዲህ 98 በመቶ መቀነሱን ይናገራሉ። ይህም ዘርፉ መተዳደሪያ ባደረጉ ነዋሪዎች ላይ አሉታዊ ተጽዕኖ ፈጥሯል። በአንጻሩ የሀገር ውስጥ ጎብኚዎች የተሻለ እንቅስቃሴ እንደነበራቸው ተናግረዋል።
ከተማው ላይ ያለው በተለያየ ምክንያት የሚፈጠሩ ግጭቶች ተጽዕኖ አላቸው። ጎንደር ላይ ረብሻ ለማስነሳት ጥረት ይደረጋል። በዚህ ምክንያት የቱሪስት እንቅስቃሴው የተዳከመበት ሁኔታ አለ።
በአጼ ፋሲል ቤተ መንግስት በግል ማስጎብኘት ስራ የተሰማሩ 74 ወጣቶች ያሉበት ማህበር ሊቀመንበር መሆኑን የተናገረው ወጣት ፋንታሁን ያለው የውጭ ሀገር ጎብኚ በመጥፋቱ ምክንያት ዘርፉን ለመቀየር ቅድመ ዝግጅት እያደረገ እንደሆነ ይናገራል።
ብዙ ልጆች ስራ ቀይሯል መስለምን ነገር ስራ ቀይሯል ማለት ይሄ ሙያዊ ፍቃዳቸውን ሳያጡ ግን ሌላ ስራ መስክ ምክንያቱም በዚህ መስክ በቆዩ ቁጥር ምንም ጠብ የሚል ነገር የለም። መንግስትም ደግሞ ይሄን ነገር ትኩረት ሰጥቶ ጊዜያዊ ብድር ድጎማ ምናምን ነገሮችን መንግስት ባለማረጉ ምክንያት ያሉ የማህበር አባላቶቻችን አንዳንዶቹ መስክ ቀይረው ዳሽከርካሪነት ለተለያየ ሆቴል ስራ እንዲሁም ደግሞ ራቅ ብሎ ሄዶ ሌሎች ቀላል ንግድ ስራዎችን በቤተሰብ ድጋፍ አሁን የራሳቸው ምንሸከፍታል ነው ፍሰውና ብዙአይኖቹ በቃ ከሰው ከቤተሰብ ወሰዱት ነገር ሌላ ቢዝነስ ግብቱ ስራ ለመስራት እየሞከሩ ያሉ እንዳሉ አቃለሁ። አንዴ መሰረጃ ላለፉት 3 አመታት ተከታታይ አመታት ችግሩ አንድ ላይ መቀጠሉ ትንሽ ተስፋ ፈጥሯል። ምናልባት እንግዲህ ተስፋ እናደርገው የራሴንም ጨምሮ የቀጣዩን አመት አይቼ ሌላ ስራ ማለት እኔም ፈልጌ ቀርም ምክንያቱም በዚህ መስክ እንደዚህ ነው ቆይት ትንሽ
በጎንደር ከተማ የሚገኘው የዞብል ሆቴል ስራ አስኪያጅ አቶ ሮቤል ታዬ ተመሳሳይ ሐሳብ ሰንዝረዋል።
በተለይ በሀገሪቱ ላይ ያለው የጸጥታ ችግር እጅግ በጣም የቱሪዝም ኢንዱስትሪውን ጎድቶት ይገኛል። ስፔሻሊ ጎንደር የምትታወቀው ደግሞ በጣም ብዙ የውጭ ሀገር እንግዶችን ተቀብላ በማስተናገድ ነው። ያ ደግሞ ከተማውን እጅግ በጣም የጎዳ ሁኔታ ሆኖ አግኝተነዋል። እኛ በተለይ ቱሪስቱ ሲመጣ ደግሞ ሆቴሎች ብቻ አይደለም ተጠቃሚ ከታች ጫማስ ድረስ ከሚታርጉ አለ ሰዎችም ድረስ ያው ከተማው ላይ ያሉ ትናንሽ ምግብ የሚሸጡ ሰዎችም ሁሉ ይሰራሉ። አጠቃላይ የጸጥታ ችግር በቱሪዝም ላይ ትልቅ ተጽዕኖ ደግሞ ተጽዕኖ አምጥቷል።
ፋንታውን እንደሚለው ለችግሩ መባባስ በማህበራዊ ሚዲያ ከእውነታው የተጋነኑ መረጃዎች መሰራጨታቸው ነው ይላል።
በተለይ ወደ ጎንደር ከተማ ተጨባጭ ሁኔታ ስንመጣ ነገሮች ይጋነናሉ። ሁኔታው ችግሮች የሉም ብሎ መካድ ሳይሆን ያሉ ችግሮች ትንሽ ሆኖ ሳለ የሚነገረው ይሄ የሚወራው ወሬ የሚደረገው ነገር ትንሽ ግነት ስለላለበት በከፍተኛ ሁኔታ ሰዎች ሽብር ውስጥ እንዲገቡ የመጡ ሰዎች ቶሎ ከተማው ለቆ እንዲወጡ የሚመጡም ሰዎች እንዳይመጡ እንዳይገቡ ጦርነት ከተና ነው የተባለ የሚወረወር ነው ነገሩ የጣብርግነት ጋር ተያይዞ ችግር እየፈጠረ ያለ እንጂ ያን ያህል አሁን ያለው የከተማው ወይም የአካባቢው ከተናው ድህነት የሰላም ጋር ተያዘው ጉዳይ በብዙ መንገድ ከጊዜ ወደ ጊዜ ለውጦች እየመጡበት ይሻሻለ ሰላም ይሆን።
የጎንደር ከተማ ተቀዳሚ ከንቲባ አቶ ዘውዱ ማለደ ወር በፊት በተወሰደው የህግ ማስከበር እርምጃ የከተማዋን ጸጥታ ማስፈን ተችሏል ብለዋል። በዚህም ቱሪዝሙ በጥቂቱም ቢሆን የመመለስ ጅማሮ እየታየ ነው ብለዋል።
ጥምቀት በዓል ጀምሮ ጥሩ እንቅስቃሴ አሳይቶን ነበር። ከውጭ ሀገር ዲያስፖራው መጥቷል። ፈረንጆችም የመጡበት ሁኔታ አለ። ከሌሎች አካባቢዎች መጣው ጎንደር ላይ ስብሰባ ማካሄድ እንቅስቃሴ ይታይ ነበር። ለጉብኝት የሚመጡ የሀገር ውስጥና የውጭ ሀገር ዜጎች ለውጥ አሳይቶ ነበር። መሀል ላይ ደግሞ የአዚያ አካባቢ በተፈጠረው ግጭት ደግሞ ትንሽ የመቀዛቀዝ ስሜት አሳይቷል። ከዛ በኋላ በሰራ ነው ስራ ደግሞ ያው ሰላሙ ትንሽ የመረጋጋት ሁኔታ ስላሳየ ከእስራኤል ሀገር ሉካም ቡድን ሁሉ መጥቶ የጎበኘበት ሁኔታ አለ። በኢትዮጵያ የአሜሪካም አምባሳደር የሉካም ቡድናቸውን ይዘው መጥተው መጎብኘት ችለዋል። የሚያሳየው ጎንደር ሰላም መሆኗና ሰላሟ እየተመለሰ መሆኑን የሚያሳይ ነገር ነው። ህግ የማስከበሩ ስራ ለሰላማችን፣ ለቱሪዝም እንዲስፋፋ እንዲያድግ የሚያደርግ ስለሆነ ወደ ኋላ እንዳትመለሱ ህግ የማስከበሩን ስራ ቀጥሉበት እያለን ነው ያለው።
በዘንድሮ አመት ገናና ጥምቀትን ጨምሮ ቱሪዝሙን ለማነቃቃት በተደረገው እንቅስቃሴ ከ325,000 በላይ የሀገር ውስጥ ጎብኚዎች ወደ አካባቢው መምጣታቸውንና በዘርፉም ከ1 ቢሊዮን ብር በላይ ገቢ መገኘቱን ከንቲባው አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። በመቀጠል ደግሞ ሙልጌታ አጽባሀ ከአንድ ወጣት የስነ ጥበብ ባለሙያ ጋር ያስተዋውቀናል። አንገሶም ገብረ ሐዋርያ ይባላል። አንገሶም የምስል ገጽ፣ የመልክዓ ምድርና ሌሎች አይነት ስዕሎችን በመሳል የተካነ ነው። በትግራይ ክልል የነበረው ጦርነት እንዲሁም ዓለም አቀፉ የኮሮና ቫይረስ እሱን ለመሰሉ ሰዓሊያን ፈታኝ ሁኔታ እንደተወ የሚናገረው አንገሶም ሰላም ሰፍኖ የሚወደው ዘርፍን ማሳደግ ምኞቱ እንደሆነ ለአሜሪካ ድምጽ አስታውቋል። ሙሉ ዘገባው ቀጥሎ ይቀርባል።
አንገሶም ገብረ ሐዋርያ ይባላል። በትግራይ ክልል ውቅሮ ከተማ ነው ተወልዶ ያደገው። ይህ ወጣት ከልጅነቱ ጀምሮ የስዕል ፍቅር እንደነበረው ነው የሚናገረው።
ልዩ አይነት ስሜት ነው የነበረኝ ለአርት። ለስዕል ደግሞ የበለጠ የቤተክርስቲያን አይነት አሳሳል ነው የመክረው ነበር። ያው ከዛ በኋላ ቅድስት ማርያም ኮሌጅ የሚባል አለ ውቅሮ ላይ እና እዛ ላይ ነው የገባሁት። ሮቤል ይባላል አስተማሪያችን ነበር እዛ ላይ ውስጥ እና ኤሌመንተሪ ነበርኩ፣ 5ኛ ክፍል ይመስለኛል። ከ11 እስከ 2 ሰዓት ነው የምንማረው። ማታ ወደ ቤታችን ነው። እስከዛን ያክል ነው የአርት ፍቅር ያለኝ ማለት ነው።
የስዕል አቅሙ በትምህርት ለማሳደግ መቀለ ከተማ በሚገኝ የኪነ ጥበብ ኮሌጅ ገብቶ መማር መጀመሩ ነው የሚገልጸው አንገሶም።
ከዛ 10ኛ ክፍል ጨርሼ ወደ አርት ስኩል ተፈተንኩና ከዛ ቀጣ ነው ያለፍኩት። ስልክ ተደወለኝ፣ አልፋልና ና ተመዝገባልኝ። መጣሁና ተመዝገብኩ። ለ3 ዓመት ተምሬ 3ኛ ዓመት ሲደርስ ደግሞ በፋይን አርት ነበር እየተማርኩ ነበርና 3ኛ ዓመት ወደ ፔንቲንግ ነው የመረጥኩት። ስክላፕቸር አለ፣ ግራፊክስ አለ። ወደ ፔንቲንግ ክላስ ነው የመረጥኩትና እየተማርኩ ያለ ነው ያው በሽታ መጣ፣ የኮሮና ቫይረስ ማለት ነው። ከዛ ተቋረጠ። ከዛ ደግሞ ሊጀመር ነው ማምቶ ብሎ ነበር። ከዛ ደግሞ ያው ውጊያውን ተጀመረ። እንደዛ ብለ ተቆራረጠ።
ያለፉት ከ2 ዓመታት በላይ በኮሮና ቫይረስና በተለይ በጦርነቱ ትምህርቱ ሳይማር መቆየቱ ኪሳራው ትልቅ ነው ብሏል።
በጣም ከባድ ነው። ወጣት በመሆኔ ደግሞ በጣም ከባድ ነው። ወጣትነት ካልተጠቀምክበት ከባድ ነው እና እዛም ላይ የአርት ስራ ይዘ ብዙም ባላደገው አርት ላይ እዚህ ላይ ነከባነስ
የሚሰራቸው ስዕሎች የትግራይ መልክዓ ምድር የሚያሳዩ እንዲሁም ያሁናዊ የህዝብ ሁኔታ የሚያሳዩ ነው ያለው አንገሶም። ወደ ትግራይ ክልል የሚገቡ ሸቀጦች ባለመኖራቸው ለጥበብ በተለይ ለስዕል ስራም የሚሆኑ መሳሪያዎች አይገቡም ይላል አንገሶም።
ብሩሽ፣ ቀለም፣ ቻርት፣ ሁሉም ነገር እዛ ላይ የአርት ማቴሪያል ከዛ ነው የሚወጣው። የሚበዛው ነገር እዚህም በ2 ወይም 3 ሴሽነር ነው የምታገኘው እንጂ ሁሉም አይዙም። እና እሱን ተደማምሮ ደግሞ በጣም ከባድ ነው አሁን ለማግኘት ማለት ነው እና ያው አርት ባለ አቅም ባለ ማቴሪያል ነው የምትገልጸው እና እሱ ነው ደስ የሚለው እንጂ አሁን በጣም ከባድ ነው የፈለከው እኔ በተማርኩበት ፔንቲንግ ለመስራት ይከብደኛል ቀለም ስለሌለው አፍዚ ላይ ነስሩ ትልቅ ተጽዕኖ የፈጠረው በአርት ላይ አሁን ይህም ስሩ የትግራይ ገጸ መሬቶች ነው የሰራሁት ያላችሁ ነገር አልታ የተለያዩ ላንድስኬፖችም አለው ማርያም ድሃን የሚባል የትግራይ ካልቸር የሚገልጽ ደግሞ የቤት አሰራር ህድሞ እንደዛ አይነት ነው የማታ አለ እሱ እንደ ሳይንስ ነው የሰራሁት የአብዛኛው ስራዎች እንደዛ አይነት ስለ ወቅታዊም ጉዳይ ሰርተናል በአክሱም በመቀሌም ኤግዚቢሽን አዘጋጅተናል ትልቅ ኤግዚቢሽን ነው የተዘጋጀው እና ስለ ሴቶች የተደፈሩት የትግራይ ሴቶች እና ስለ ጭፍጨፍ ጥቅላላ የአክሱም ማሳከር ስለሱ የሚገልጽም ሰርች ነበር የትግራይ መልሶ ግንባታ የሚገልጽም እንደ ሳይንስ ሲንስ ያለው
የሰል ትምህርቱ በ2012 በኮሮና ቫይረስ ምክንያት ቀጥሎ በጦርነቱ የተቋረጠ ቢሆንም አሁንም ግን ወደ ሲማርበት የነበረ ኮሌጅ እየተመላለሰ ስዕል እየሳለ ይገኛል።
እንደስቲ ምን ተቀመው እዚህ ላይ ትምህርት ቤት ውስጥ ላይ ተዘግቶ ያለ ያው የአርት ፍቅርም አለን እስካሁን አልወጣም እና እየተመላለስኩ ነው የምሰራው እና ለዛ ነው የምመጣው።
ለሁሉም ነገር ዋናው መፍቼ ሰላም እንዲሰፍን ነው ምኞቴ ሲልም ገልጿል።
ተስፋዬኔ አንድ ስላለ ሰላም ነው የምፈልገው ተስፋዬኔ ስለ ሰላም የሚገልጽም አንድ አስተማሪያችን ነበር መምራሽና ፍጫክ ይባላል። የሆነች ሴት ነው ለምለም ሳር ላይ ተኝታ እናትየዋ ልጅ ደግሞ ዝም ብሎ ይጫወታል እዛ ላይ ምን ያክል ሰላም አስፈላጊ እንደሆነ ስታስበው እናት ልጇ ጥላ ልትተኛ አትችልም ወይም ትታው ልትሄድ አትችልም። እዛ ላይ የሚያሰኝን ስዕል ግን መልክቱ እሷን ተኝታ ልጅ ነው የሚጫወታል እና ስለ ሰላም ሰላም ስላለ ነው የገለጸው ሳሊውን ነው በጣም ነው ደስ ክምቢልኝ ስራዎች ነው እና ተስፋዬ ሰላም እንዲሆን ነው።
በግሉ ሰላም ሰፍኖ ትምህርቱ በማጠናቀቅ የስዕል ስራውን በተጠናከረ መልኩ ለመቀጠል እንደሚመኝ ነው።
ከአሜሪካ ድምጽ ጋር ምሽታችሁን ስላደረጋችሁ እናመሰግናለን። አመንሲ ሳኩምሳ ከአምቦ ዩኒቨርሲቲ ዴቨሎፕመንት ስተዲስ ወይም ደግሞ የልማት ጥናት ተብሎ በሚታወቀው የትምህርት ዘርፍ 3.8 ከፍተኛ ውጤት በማምጣት የማስትሬት ዲግሪውን ዘንድሮ ተመርቋል። ወጣቱ ፈተናዎችን እንዳጋጠሙት በመጥቀስ እችላለሁ በሚል ስሜት በርትቶ በመማሩ ለዚህ ውጤት መብቃቱን ተናግሯል። አምንሲሳ የስፖርት ፍቅር እንዳለው በመናገር ለሁለተኛ ዲግሪ ትምህርቱ ወደ አምቦ ዩኒቨርሲቲ ከመምጣት በፊት እስከ ሀገር አቀፍ የፓራ ኦሎምፒክ ውድድሮች ላይ በጦርና አሎሎ ውርወራ ተሳትፎ ሽልማቶችን ማግኘቱን ገልጿል። አምንሲሳና ከመምህራኑ መካከል አንዱን በማነጋገር ናኩር መልካ ያደረሰን ጥንቅር እንደሚከተል ይቀርባል።
በኦሮሚያ ክልል ምራብ ሸዋ ዞን ጮቢ ወረዳ ውስጥ ተወልዶ ማደጉን የሚናገረው አመንሲሳ ኩምሳ ለአይነ ስውርነት የተጋለጠው በልጅነቱ መሆኑን ገልጿል። በ1995 ዓመተ ምህረት ለሕክምና ወደ አዲስ አበባ ባመራበት ወቅት ግን ምንም ያህል ከበሽታው ሊድን የማይችልበት ደረጃ መድረሱን ሐኪም ቢነግረውም በሌላ በኩል ሕይወቱን ሊያቃናበት የሚችል መንገድ እንዳለ ጥቆማ እንደሰጠው ተናግሯል። ይሄም በውስጡ ስለፈጠረው ተስፋና ቀጣይ ጉዞው አመንሲሳ ያብራራል።
የማይቻል ነገሩኝ ያው የነርቭ ችግር እንደሆነ ነገሩኝ ግን በዚህ ይሄን ብቻ ነገሩኝ ዝም አላሉም። እኔ ከገጠር ከተማ ስለመጣ ብዙ ኢንፎርሜሽን አልነበረኝም። እነሱ ግን የአይነ ስውራን ትምህርት ቤት እንዳለ ነገሩኝ። እኔ ይሄንን ስሰማ በጣም ደስ አለኝ። ምክንያቱም ገና ልጆኜ ሌሎቹ ወደ ትምህርት ቤት ሲሄዱ እኔ በጣም የተሰማኝ ነበር። በጣም የትምህርት ፍላጎት ስለነበረኝ ይሄን ስሰማ በጣም ደስ አለኝና ልክችን ስሰማ አካይዱን ትምህርት ቢሮ ይርኩኝና ሁኔታውን ጠየቅኩኝ። ኢንፎርሜሽኑን ሙሉ ኢንፎርሜሽን ሲያገኝ የማስፈልገኝ መረጃ ይዤ ወደ ሰበታ መራውራን ትምህርት ቤት ስንባል አለ ሰበታ ከተማ ላይ ወደዛ ገባው ማለት ነው። በ1995 እዛ ገብቼ ትምርቴንም ተከታተልኩኝ። ማለት ከአንድ እስከ 8 ቦርዲንግ ስኩል ነው አይነ ስውራኖች ብቻ ለብቻ የሚያስተምር ትምርት ቤት ነው። እሱን ጨረስኩኝ። ከ9 እስከ 12 ከሌሎች ጋር ማለትም ከጉዳት አልባ ወይ ከአይናሞች ጋር ተደባልቀን ተማርኩኝ።
ከዚያም በ2007 ዓመተ ምህረት ወደ አዋሳ ዩኒቨርሲቲ በማቅናት በሶሲዮሎጂ ተመርቆ 2008 ዓመተ ምህረት ደግሞ ሰበታ ከተማ ውስጥ በወጣቶችና ስፖርት ጽፈት ቤት ውስጥ ተቀጥሮ ለ4 ዓመታት ካገለገለ በኋላ የሁለተኛ ዲግሪውን ለመማር ወደ አምቦ ዩኒቨርሲቲ ማምራቱን ገልጿል። ምንም ያህል ማየት ለተሳነው ተማሪ የተመቻቸው ሁኔታ ባይኖርም በምን አይነት ሁኔታ ውስጥ ለከፍተኛ ውጤት እንደበቃ አመንሲሳ ተናግሯል።
እንደዚሁም የመግባብ ውጤትም ጥሩ ውጤት አምጥቼ አለፍኩኝ እና በ2013 ትምህርት ዘመን ማለት ነው በዲቨሎፕመንታል ስተዲ ትምህርትን ጀመርኩኝ ማለት ነው። ያው ትምህርት ውስጥ ብዙ ማስቸግር ቻሌንጅ ሊኖር ይችላል፣ ግን የሆነው ሆኖ ዩኒቨርሲቲ ውስጥ ያው እንደምታወቁ በዩኒቨርሲቲ ህብረተሰብም ብዙ አይነት ሰውራን እዚህ ምንም የተማረ ስለሌለው ለሁሉም አዲስ ነበርኩኝ በወቅቱ። እንደዛም ደግሞ ቲቺንግ ማቴሪያልም አልነበረም ማለት ይቻላል። ግን ዞሮ ዞሮ ይችላሉ በሚል መንፈስ ብቻ ገባው። በጣም በብርታት አጠናው። ዲፓርትመንት ዴቨሎፕመንታል ስተዲ ይባላል። ያመጣት ውጤት 3.88 ነው።
ወጣቱ መምህራኑን ጓደኞቹንና ቤተሰቡን በማመስገን ያለፈበት ውጣውረድና ያገኘው ውጤት ለሌሎች ማየት ለተሳናቸው እንዲሁም የተለያዩ የአካል ጉዳት ላላቸው ሰዎች በአጠቃላይ ለህብረተሰቡ ያስተምራል ያለውን ገልጿል።
የክላስ ልጆችም በርታው እያሉኝ ሲወጣ ሲገባ ብዙ ያገዙኝ ነበር። በጣም በዚህ ወጋታም ላመሰግናቸው ፈልጋለሁ። ስፔሻል መምህራኖቼ በርታ፣ ምንም ቻሌንጅ እንኳን ቢኖር ጥሩ ውጤት እዚህ ማውጣት አለብኝ፣ በደንብ ተማር፣ ምንም የማይቻል ነገር እዚህ ዓለም ላይ እንደሌለው አውቄ በርትቼ መማር አለብኝ፣ በደንብ ማጥናት አለብኝ እያሉኝ በተለይ ሶፍት ኮፖችን እየሰጡኝ እነሱን በጣም አመሰግናለሁ። ለዚህ ያበቀውኝ እነሱ ናቸው ማለት ነው። ብዙ ሞራል የሞራል ስንቅ እነሱ ነው የሆኑልኝ ማለት ነው። ቤተሰቦቼ የቻሉትን አድርጎ እዚህ ስላደረሱኝ በጣም ላመሰግናቸው ፈልጋለሁ።
እንግዲህ እኔ ባልተመቻችልኝ በትምህርት ዓለምም በስራ ዓለምም ከማህበራዊ ኑሮ ጋር በተያያዘ ብዙ ችግሮች እየገጠሙኝ፣ ግን ይህንን ሁሉ ችግሮችን ችዬ ለዚህ ግብ ደርሻለሁ እግዚአብሔር ይመስገን ማለት ፈልጋለሁ። አካል ጉዳተኞችም ከመንግስትም ይሁን ከመንግስታዊ ያልሆኑ ድርጅቶችም ይሁን የተመቻቸ ሁኔታ መፈለግ ሳይሆን ይችላሉ፣ ምንም ከግቤ ወይ ደግሞ ከአላማይ አያግደኝም ብሎ ማሄድ አለባቸው የሚል መልዕክት አለኝ።
ከመምህራኑ መካከል ረዳት ፕሮፌሰር ፍራፊስ ኃይሌ ለአመንሲሳ ሲያደርጉ የቆዩትን ድጋፍ በተመለከተ ሲገልጹ፣
እኔ አምቦ ዩኒቨርሲቲ ከመጣ ወዲህ ስፔሻሊ ሁለተኛ ዲግሪ ላይ ማየት የማይችል ተማሪ እሱ ብቻ ነው ያጋጠመን እና እሱ በመምጣቱ ደስ ብሎናል። ስለዚህ አስፈላጊውን ትብብር ሁሉ ማድረግልናል። አንደኛ ያው ሀርድ ኮፒ እና ሌላው ማንበብ ስለማይችለው በሶፍት ኮፒ እና በተለያየ ነገሮች ሰፖርት አድርገናል። ክላስ ውስጥ ለማንኛውም ተማሪ እንዲማር ሳይኮሎጂካሊ እንዳይጎዳ ፖዘቲቭሊ ትሪት ስናደርግ ነበረ። እኔም እንደ አስተማሪ እኛ ጋ እኔ ጋ የነበሩ አስተማሪዎችም ያ እንዲያደርጉ ኦሬንት አድርገናል። በተጨማሪ የፈተና ጊዜ ነበረ አስቸጋሪ። ያው ፈተና ጊዜ ሌሎቹ ተማሪ እንዳይረብሽ ክላስ አጠገብ ሩም አመቻችተን ለሱ ማንበብ እና መጻፍ የሚችል ተማሪ ወይ ሰው ይዞ ይመጣል። ያ ሰው ድምፁን ከፍ አድርጎ ያነብለታል።
አመንሲሳ የተለያዩ አገር ውስጥ የሚደረጉ የፓራኦሎምፒክ ውድድሮች ላይ ሲሳተፍ መቆየቱን ተናግሯል።
እኔ ከልጅነቴ ጀምሬ ስፖርት በጣም ነው የሚወደው፣ በጣም ነው የሚከታተለው። በተለይ ደግሞ ኤሌመንተሪ ወይ ደግሞ አንደኛ ደረጃ ትምህርት ቤት እያለሁ በፓራሊምፒክ ተወዳዳሪ ነበርኩኝ። ማለትም በውርወራ ነው የሚወዳደረው፣ አሎሎና ጦር ውርወራ ላይ ነው የሚሳተፈው። በዚህም መጀመሪያ የጀመርኩበት ቦታ በሰበታ ከተማ ኦሮሚያ ሻምፒዮና ላይ ሰበታን ወክዬ ማለት ነው ተሳተፍኩኝ። ሁለቱን ወርቅ አመጣሁ የዛኔ ማለት ነው ኦሮሚያ ሻምፒዮና ላይ። እንደገና የኢትዮጵያ መላጫ ቦታዎች አለ፣ እሱም ላይ 6 ጊዜ ተደርጓል። 6ቱንም ጊዜ እየተወዳደርኩ ነበር። ጥሩ ውጤትም ወርቅም ብርም ናስም ያመለጠኝ ጊዜ የለም ማለት ነው።
ወጣቱ ለወጣቶች እንዲሁም ማየት የተሳናቸው ሕጻናት ላላቸው ቤተሰቦች መልእክት አስተላልፏል።
አካል ጉዳተኝነት ከስራም ከትምህርትም አግድም ምንም የተለያየ ችግር እንኳን ቢኖር ችግር አለ ብለን እኛ ወደ ቤት ገብተን ቁጭ ማለት የለብንም። ስለዚህ ወጣቶች በተለይ ህፃናቶች የአካል ጉዳተኛ ህፃን ወላጆች አካል ጉዳተኛ ስለሆነ ብቻ መስራት አይችልም ወይ መማር አይችልም ብሎ ደብቆ ቤት ውስጥ ደብቆ ማቀመጥ ወይ ደግሞ አቅፎ ቤት ማቀመጥ ሳይሆን ይውጣ ይማር ለአገርም ለቤተሰቡም ለራሱም በቂ ሊሆን ይችላል በጣም ሰርቶ ጥሩ ውጤት ማምጣት ለምችል አደራ አደራ ብዬ እንደውም በዚያ ጋታን መናገር የምፈልገው ነገር ቢኖር የአካል ጉዳተኛ ወላጆች አትደብቁ አካል ጉዳተኛ መማራችልም መስራታችልም ብላችሁ አታስቀምጡ አይነ ስውር ስለሆነ ብቻ አይን ማለት አይነ ስውር መሆን ማለት ምንም ሌላ ነገር አይደለም ካላር ማለያት ካልሆነ በስተቀር ሌላ ምንም ከምንም አግድምና መስራት ይችላል አውጡ ይማሩ እንደዚሁም የተለያየ ቻንስ ሊያገኝ ይችላል የምልን ተናለኝ
አመንሲሳ ትምህርቱን ለመቀጠልና አቋርጦ ወደ ነበረው የስፖርት ተሳትፎም ለመመለስ እቅድ እንዳለው ለጋቢና ቪኦኤ ተናግሯል። ለአሜሪካ ድምጽ ናኮር መልካ ካምቦ።
አድማጮቻችን ከኛ ጋር ስለሆናችሁ እናመሰግናለን። በመቀጠል ደግሞ የአዋ ደሳለኝን ምልሰት የተሰኘውን ዘፈን ሰምተን እንመለሳለን።
እያዳመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የኢትዮጵያ ቻናል NSS 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። አብራችሁን ስለሆናችሁ እናመሰግናለን። ወደ ተከታዩ ዘገባ እንሻገር። ታስክ ሞቢ ብዙም ትኩረት ባላገኙ የስራ መስኮች የተሰማሩ ወጣቶች ተገቢውን የስራ ክብርና ክፍያ እንዲያገኙ በማድረግ ላይ ያለ የቴክኖሎጂ ተቋም ነው። ተቋሙ ከመንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር በመተባበር የቤት ጽዳት፣ ቧንቧ ዝርጋታ፣ የቀለም ቅብ ስራዎች እና በመሳሰሉት አገልግሎቶች ላይ የተሰማሩ ወጣቶችን ከአገልግሎት ፈላጊዎች ጋር ባስገነባው ልዩ አውታር በኩል ያገናኛል። በስልክ መተግበሪያና በቀጥታ ጥሪ በኩል አገልግሎት የሚሰጠው ተቋም እስካሁን በሺዎች ለሚቆጠሩ ወጣቶች የስራ እድል መፍጠሩን ተሰምቷል። የተሻለ የስራ አማራጭ በመፍጠር ህገወጥ ስደትን ጨምሮ ላልተገባ እንግልት ለሚዳረጉ ወጣቶች የእፎይታ ምንጭ ለመሆንም አልሟል። ሀብታሙ ስዩም የድርጅቱን ኃላፊና ተጠቃሚዎች አነጋግሮ ያጠናቀረው ዘገባ ቀጥሎ ይቀርባል።
ለአመታት በጽዳት ሰራተኝነት ላገለግሉት ወይዘሮ ደሞዝ ጥላሁን ከአንድ ቀጣሪ ወደ አንድ ቀጣሪ የሚያደርጉት ሽግግር ፈተና የተሞላበት እንደነበር ያስታውሳሉ።
ብዙ ጊዜ ሰርቻለሁ ሶቪት ከክፍለ ሀገር ልጅ ነኝ። ብዙ እንትኖች አሉ። ሶቪት ሲገባ ያው ተያዥ ያስፈልጋል። ትራስም ደግሞ ያው የእኛም አመል ብቻ ሳይሆን የአሰሪዎቻችን አመል ሲከፋ መውጣታችን አይቀርም ተስራ። ያንን ነገር የተያዥ የሸፈነልን ሰው በድጋሚ ሌላ ሲጋሽ ሁነን ስንለው ደስተኛ አይሆንም። ምግብ መስራት፣ ጽዳት፣ ሁሉንም እችላለሁ ግን ያው በምትችለው አቅም ለመስራት ተያዥ በራሱ አንድ እንትን ነው። አንድ ችግር ነው።
ይህንን መሰሉን ችግር በመቅረፍ ብዙ ትኩረት ላልተሰጣቸው ስራዎች ተገቢውን ክብርና ክፍያ ለማስለመድ ያቀደ አገልግሎት ስራ ከጀመረ 4 ዓመታትን ደፍኗል። መጠሪያው ታስክ ሙቪ ይባላል። አቶ ምስጋናው አለሙ የድርጅቱ የሰው ሀብትና ስራ አፈጻጸም ጉዳይ ኃላፊ ናቸው።
ታስክ ሙቪ አገልግሎት እንዲጀመር ያደረገው ምክንያት እንደምታውቁት ኢትዮጵያ ውስጥ የቴክኒካል የሆኑ እነዚህ የቧንቧ ስራ፣ የኤሌክትሪክ አገልግሎት፣ የቀለም ይቀቡ እነዚህ ሙያተኞችን ለማግኘት በጣም አስቸጋሪ ነው እና እኛ ፐርሰናል ስራዎችን ለማሰራት ለቢሮ ስንፈልግ ኮንታክት የምናደርገው ሰው ማግኘት አለብን፣ እሱ ሪፈር ማድረግ አለበት ምናምን እንደዚህ አይነት ቻለንጆች ነበሩና እነዚህን ለምን ሶሉሽን ይዘን አንመጣም? ይሄን ችግር ለእኛ ብቻ ሳይሆን ተመሳሳይ ችግር ሊሆን ይችላል በሚል ተነጋግረን የቴክኖሎጂ ሶሉሽን እንዲገኝ ያደረግና የአይቲ ባለሙያዎችና ሀሳቡን እንትን በማለት እነዚህን የቴክኒካል ሰዎች አንድ ቦታ ላይ አንድ ፕላትፎርም አምጥተን ተጠቃሚውና አገልግሎት ሰጪው የሚገናኝበትን ፕላትፎርም መስራት አለብን ወደሚል ሀሳብ ደግሞ ተደረስን። ከዛ በኋላ ቴክኖሎጂው ላይም የተወሰነ ስራዎች ተሰሩ። ይህንን ወደ ፕሮዳክት እንዲመጣ አደረግነው ማለት ነው።
ታስክ ሙቪ አገልግሎት ሰጪ ግለሰቦችና ተቋማትን ከአገልግሎት ፈላጊዎች ጋር ለማገናኘት የስልክ መተግበሪያ እንዲሁም የጥሪ ማዕከልን ይጠቀማል። ፈላጊ የስራ ግንኙነቶችን ለመፍጠር መንግስታዊና መንግስታዊ ካልሆኑ ተቋማት ጋር እንደሚሰራም አቶ ምስጋና ይናገራሉ።
ሰርቪስ ፕሮቫይደሮቹ ወደኛ እንዲመጡ ይደረጋል። መጀመሪያ እንግዲህ ለማስለመድ ይሄ አዲስም ስለሆነ ከመንግስት ጋር ነው በቀጥታ ስራውን የጀመርነው። የድሮ ዲስትሪቢሽን ኮሚሽን አሁን የሚኒስትሪ ኦፍ ሌበር ኤንድ ስኪል የሚባለው እነሱ ጋር በመተባበር እነዚህን ሰዎች ማግኘት ይቻላል ማለት ነው። የቴክኒክና ሙያ ተመርቀው ስራ የሌላቸውን እነሱን እየመለመልን ወደኛ ሲስተም ማምጣትና ከመጡ በኋላ ደግሞ የቴክኖሎጂ እንዴት እንደሚጠቀሙ ትሬኒንግ መስጠት፣ ቴክኒካል ትሬኒንጎችን ደግሞ ሳፕላየሮች አሉ። ለምሳሌ ጃጓር የሚባል የኢንዲያን እቃዎችን የሚያቀርባለ የቧንቧና ሌሎችን ተያዥ እቃዎችን የሚያቀርብ ድርጅት ከእነሱ ጋር ፓርትነርሽፕ በመፍጠር ኦን ዘ ጆብ ትሬኒንግ እንዲያገኙ በማድረግ እና ሌሎችም እነዚህ ሳፕላየሮችን ከቧንቧ ጋር ከኤሌክትሪካል ጋር የሚሰሩ ሳፕላየሮችን ስላለግን እና ከእነሱ ጋር ሆነን ኦን ዘ ጆብ ትሬኒንጉን እንዲያገኙ እናደርጋለን። ጀማሪዎቹ ጀማሪ ያልሆኑት ደግሞ ልምዱ ካላቸው ከእኛ ጋር በቀጥታ መጥተው እንዲሰሩ የቴክኖሎጂ ስልጠና እንሰጣለን።
በአገልግሎት ውስጥ የሚታቀፉ ተቋማትና ግለሰቦች ከደህንነትና ከሙያ ብቃት ጋር የተገናኙ መስፈርቶችን ማሟላታቸውን ለማረጋገጥ ድርጅቱ ጥረት እንደሚያደርግም አቶ ምስጋናው ያክላሉ።
ከእያንዳንዱ ቤት ስለሆነ የሚገቡት የሴኩሪቲ ኢሹ ሊያመጣ ይችላል የሚል ነገር ቀድመን ስላሰብን ከፖሊስ ከወንጀል ነጻ መሆናቸውን የሚያሳይ ማስረጃ ይዘው ይመጣሉ። ደብዳቤ እንጽፍላቸዋለን። ይህንን ከጨረሱ በኋላ በቀጥታ ወደ ሲስተሙ እንዲገቡ ይደረጋል ማለት ነው። አይዲ ያላቸው ምናምን ስልካቸው ሪጅስተር ይደረጋል። ትሬኒንግ ይወስዳሉ። ከዛ በኋላ ዩዘሩ ሲደውል በቀጥታ እነሱ ባሉበት ቦታ ላይ አሳይን ያደርጋቸዋል። ሂደው ስራ ሰርተው በሰዓት ክፍያቸውን ይከፍላሉ ማለት ነው። ኮምፕሌን ካለው ዩዘሩ በቀጥታ ለእኛ በኢንተርፌሱ በቴክኖሎጂ በዚህ በፕላትፎርሙ ወይም ደግሞ ለኮል ሴንተር 8191 አይደውሎ ያለውን ኮሜንት መግለጽ ይችላል ማለት ነው። በዛ መልክ እየተሰራ ነው የነበረው። እንደ አጋጣሚ ሆኖ ልክ ይህን ስንጀምር ኮቪድ የገባበት ጊዜ ነበረ እና የዲስኢንፌክሽን ስራዎች ይጀመር ነበር። ዛን ጊዜ እንደምታስታውሰው የቢሮዎች ህንፃዎች የዲስኢንፌክሽን ስራዎች ነበሩ። እነሱን ጽዳትም አንዱ ካታጎሪ ስለሆነ በተለይ ከአረብ ሀገር የተመለሱ እህቶቻችን፣ ሌላም በየቤት ቁጥር የነበሩትም በዛን ሰዓት በኮቪድ ምክንያት አፌክት የተደረጉ ስራ ያችን ልጆችን እህቶቻችንን አመተን ትሬኒንግ ሰጠን። በዚህ ሙያ ላይ በደንብ ስራ ውስጥ እንዲገቡ አደረግን። ኦልሞስት ወደ 6000 የሚሆን ስራ ክሬት አድርገናል። ያን ጊዜ የኮቪድ ብቻ ማለት ነው በክሊኒንግ።
በአሁኑ ሰዓት በታስክ ሙቪ ስር ከ2000 በላይ አገልግሎት ሰጪዎች እንደሚገኙ ሰምተናል። በዘገባችን መጀመሪያ ላይ የሰማናቸው ወይዘሮ ደሞዝ ከአንድ ዓመት ከመንፈቅ ወዲህ ከድርጅቱ ጋር ይሰራሉ። ዘመነኛው የቴክኖሎጂ አማራጭ ያመጣላቸውን መልካም ነገር እንዲህ ይናገራሉ።
ቀናውን ሰጥተው ወረቀት ሰጥተው ባቀው ምን ያንን የሰለጠንኩትን ነገር ግን በጣም በቀላሉ እንድንጠቀም አድርጎናል። ሰርተፊኬቱ በራሱ ለኛ ጥሩ ነው። እዚህ ቦታ ሰልጥነ ሰርተፊኬት አለን ተብለን ስናቀርብ ሰዎቹ ቀለል አድርገው ይህንን ስራ ይችሉታል ብለው ያስባሉ። እኛ ካያ ምናምን አልጠየቀንም። ዋስ የመሆን እንትናችንንም አስተካክሎልን ከእናት ባንክ ጋር እናት ባንክ ላይ ቁጠባ ያስቆጥበናል። የዋስ መፍታችን እናት ባንክ ነው። በጣም ተጠቃሚ ነኝ ብዬ አስባለሁ። ለሁሉም ህብረተሰብ ይህንን እኔ አሁን ስራ አጣን ለሚሉ ሰዎች በሙሉ እዛ እናገራለሁ። እዛ ሄደው የድሉ ተካፋይ እንዲሆኑ።
አቶ ተስፋዬ አሰፋ ሌላው ከታስክ ሙቪ ጋር የስራ ግንኙነት ያላቸው የጠቅላላ ገጠማ ስራ ባለሙያ ናቸው።
ቢልዲንግ የሚገነቡ ሰዎች ዛውን ሙሉ ዛውን ገንብተው ስለተሰሩ አቁሞ ከጨረሱ በኋላ የቧንቧ መስመር ዝርጋታ የባኞ ቤት ከተማዎችን ሲፈልጉ አፓርትመንት ሲሰሩ ማለት ነው ለነሱ እንደዛ አይነት አገልግሎቶች ሙሉ መስመር ዝርጋታና አሁን ያለቁ ፎቆች አሉ። አሁን ከጀርባም አንድ ፎቅ ከ12 ፎቅ በላይ እንደዚህ ጨረስ ነው አለና ሙሉ መስመር ዝርጋታና ከዛ ውስጥ ካገጠባው ሰራለን።
አቶ ተስፋዬ አውታሩን በመጠቀም ምን አተረፉ ስንል ጠይቀናቸዋል።
ከድርጅቱ ጋር ያለው ጠቀሜታ ምንድነው? በኢንተርኔት ያው አድቨርታይዚንግ ስለሚሰሩ ኢንተርኔት ተጠቃሚ ሲሆንም ያው ቅርብ ሰዓት ነው ብዙ እንደዚህ ሰው እንደሚጠይቅ የሚያወቁትኝ እንደዛ ያረጋሉ። ከዛ ውጭ ደግሞ ተቋራጭ ድርጅቶችን ኮንትራክተሮችን እየደወሉ ስለ ስራችን ኤክስፕሌን ስለሚያደርጉ አግሪመንቶችን የስራ ውሎችን ያገኛሉ። በዛ የተነሳ ተጠቃሚነቱ አለ። ያው የፋይናንሱ ሁኔታ የስራው ትንሽ ይበዛል። የፋይናንስ ሁኔታ ጥሩ ነው። ከሌላው ጊዜ ራስ ተሯሩጦ ከሚሰራው በግልም ከምናገኘው የተሻለ እነሱ ብዙ ኦፖርቹኒቲ አላቸው እና መስሪያ ቤቱንም በድርጅት ደረጃ አይደለ። ስለዚህ ሰው የማመን የማሰራት ጥሩ ፍላጎቱ እነሱ ላይ ከፍተኛ አለ። ብዙ ባለሙያ ጀምሮ ስቶባቸው ስለሚሄድ ወይ ደግሞ የማይችል ሰው ስለሚላክላቸው ስለሚያገኙ ለድርጅት ሲሆን ግን አስተማማኝነቱ ያው የሚችል ሰው ሄዶ ስለሚሰራ ማለት ነው። ከዛ አንጻር የተሻለ ተጠቃሚነት አለ።
የተጠቃሚዎቹንና አገልግሎት ሰጪዎችን ቁጥር ለማበራከት እየሰራ መሆኑ የተሰማው ታስክ ሞቢ ከመጪ ዓመታት ግቦቹ መካከል አንዱ ትኩረት ላልተሰጣቸው የሥራ መስኮች ተገን በመሆን ለበርካታ ወጣቶች የሥራ ዕድል አማራጭን ማስፋት እንደሆነ የድርጅቱ የሰው ሀብትና የሥራ አፈጻጸም ጉዳይ ኃላፊ አቶ ምስጋናው አለሙ ተናግረዋል። ይዞት በመጣው ለየት ያለ ሐሳብ የተለያዩ ሀገራዊ፣ አህጉራዊና ዓለም አቀፍ ሽልማቶችን ያገኘው አገልግሎት በአዲስ አበባና አካባቢዋ ላይ አተኩሯል። አድማሱን ወደ ክፍለ ሀገር ከተሞች ለማስፋት እንቅስቃሴ መጀመሩንም ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ላቭግራስ ኢትዮጵያ ከተመሰረተ 3 ዓመታትን ያስቆጠረ ሲሆን በቅርቡ ስሉልታ ላይ በከፈተው ተቋም አማካኝነት ከጤፍ የሚሰሩ ፍሌክሶች ለኩኪስና ፓንኬክ መጋገሪያ የሚያገለግል ዱቄትና ከጤፍ የተሰሩ ሌሎች ፈጣን ምግቦችን እያመረተ ይገኛል። በቅርቡም ኃይል ሰጪ መጠጦችን ማምረት ለመጀመር እየተንደረደረ መሆኑን የተቋሙ መስራች ለአሜሪካ ድምጽ አስታውቋል። ከጤፍ የተለያዩ የምግብ ግብአቶችን የሚያመርተው ላቭግራስ ኢትዮጵያ መስራች ዮናስ አለሙ ወይም ይልቃል ከጤፍ ጋር ያለኝ ቁርኝትም ከእድገቴ ጀምሮ የመጣ ነው ይላል።
ገበሬ ልጅ ነኝ። ጤፍ እያረስኩ ነው ያደግኩት። ጤፍ ምንነቱን ለኢትዮጵያ ገበሬ ለኢትዮጵያ ዘመን እንደዋነ የወደውላችን እናውቀዋለን። ይሄ ደግሞ ከእርሻ ጀምሮ ነው የማውቀው። ያደግኩበት ነገር ነው በደንብ ነው የማውቀው። ከኢትዮጵያ የወጣሁት ብዙ ጊዜ ሆኖኛል። በመንግስቱ ኃይለማርያም ጊዜ ስኮላርሽፕ ተማሪ ሆኜ ነው ከኢትዮጵያ የወጣሁት። ስኮላርሽፕ አሸንፌ ከዛ እንግሊዝ ሀገር ትምህርቴን ጨረስኩኝ። ወደ 17-18 ዓመት ውስጥ ኢንቨስትመንት ባንኪንግ ሰራ የቆየሁት እንደ ጄፒ ሞርጋን፣ ቢኤንፒ ፓሪባ፣ ክሬዲት ስዊዝ እንዲህ አይነት ኩባንያዎች ውስጥ ነው ስሰራ ለብዙ ጊዜ የቆየሁት ፋይናንስ ኢንዱስትሪ ውስጥ። ሰው ከእርሻ ከጤፍ ተለያይቼ ነበር ለብዙ ጊዜ። ግን ኦብቪየስሊ ልክ እንደማንም ኢትዮጵያዊ ሁሌም ወደ ሀገሬ ለመመለስ በተወሰነ መልኩ የሆነ ኮንትሪቢዩት ለማድረግ ያው ጉዞዬ እንደዛ ነበረ። ከልጅነት ጀምሮ ተመልሼም ወደ እርሻ ወደ ጤፍ የገባሁበት ምክንያት ይኸው ነው።
ከሰላሳ ዓመታት የውጭ ሀገር ኑሮ በኋላ ታዲያ ወደ ኢትዮጵያ በመመለስ የራሱን አበርክቶት ለመወጣት ሲመጣ ተመልሶ በጤፍ ላይ ምርምር መጀመሩንም ነው አቶ ዮናስ የሚገልጸው።
ጤፍ ፓተንት እንደሆነ በዳች ነጋዴዎች ብዙ ኢትዮጵያውያን እናውቃለን። በጣም እንደማንም ኢትዮጵያዊ የሚያቀትለኝ ነገር ነበረ። ኢትዋዝ ቬሪ ቬሪ ፔንፉል። ብዙም ሪሰርች አድርጌዋለሁ ለምን ለዛ እንደበቃን። ፋንዳመንታሊ ኢቨንቹዋሊ የተረዳሁት ነገር ምንድን ነው? ፓተንቱ የሚያግደን ከእንጀራ እና ከቂጣ ገንፎ ወቴቨር ከተለመደው ትራዲሽናል ከምንጠቀም ከምናረጋቸው ስራዎች ውጪ ጤፍን ሌላ ኮመርሻል ፕሮዳክት ምርት አምርተን ለዓለም ገበያ ማዋላት ፓተንት ባለባቸው ሀገሮች ውስጥ ማዋላት ትችሉም ነው። መጀመሪያ ማረግ የጀመርኩት እና የሞከርኩት ወደዚህ ፕሮጀክት ስመጣ ድሮስ ጤፍን ከእንጀራ እና ከቂጣ ውጭ ምን ማድረግ እንችላለን? ወደ ምንነት መቀየር እንችላለን? ሌላ ኮመርሻል ፕሮዳክቶች ማድረግ እንደምንችል ነው ፕሩቭ ማድረግ የጀመርኩት። ወደ ፓስታነት መቀየር እንችላለን፣ ወደ ብሬክፋስት ሲሪያልነት፣ የቁርስ እቃ፣ የኤነርጂ ድሪንክ ምናምን የተለያዩ ምግቦችን ማምረት እንችላለን ወይ? ያንን የማንችል ከሆነ ፓተንት ተደረገ አልተደረገ ለኢትዮጵያ ዘመን የሚጠቅመው ነገር የለም። ሶ መጀመሪያ አዚ ፕሮጀክት ላይሰንስ ሲጀምር የጀመርኩት ያንን እዛ ላይ ነው መስራት የጀመርነው።
የምርምር ታዲያ አሁን ሱሉልታ ላይ ካመታት ጥረት በኋላ በተቋቋመው ፋብሪካ ውስጥ ከጤፍ የተሰሩ የተለያዩ ምርቶችን ማውጣት መቻሉን ይገልጻል።
ይሄ ለብዙ ጊዜ እንዲቆይ ለአርቲፊሻል ፕሪዘርቫቲቭስ ከለሪንግስ እንዲህ እንደ አይነት ነገሮችን አልተጠቀምም። ኢንፋክት እንደውም ላስት ኢየር ፍሪ ፍሮም የሚባል ከ14 ከሚታወቁ አለርጀንስ ነፃ የሆነ ምግብ ተብሎ እዚህ ሀገር ጎልድ ተሸልመናል። ዊ ወር ዘ ዊነርስ በዩኬ እዚህ ሀገር ስዩኬ ውስጥ እና አሁን ዩኬ ውስጥ ስላለው ነው እዚህ ሀገር ምለው። ስራዬን ከመልቀቄ በፊት ነው ወደ ፓስታነት በጣም አውትስታንዲንግ የሆነ ፓስታ ከጤፍ በጣም ኦልሞስት ጤፍ አይደለም ስንዴ አይደለም ብልሽ ራሱ አታጥቀበኝም በቃል ነገርኩሽ እና በጣም ቆንጆ ፓስታ ማምረት ቻልን ከጤፍ። ብዙ ጊዜ ፈጀብን ብዙ ትራያል ነበረው ለነገሩ። ሶ ሁለት ሬንጅ ነው አሁን የነገርኩሽ። ሶስተኛው አንደኛው ብሬክፋስት ሲሪያል፣ ሁለተኛው ስናክስ ሬንጅ ያልኩሽ ነው። ሶስተኛው ደግሞ ፓውደርድ ቤቨሬጅ የሚባል ሬንጅ ነው። ፓውደርድ ቤቨሬጅ በትንሽ የሳሽት የሚታሸግ ነገር ነው። ሰው ኢፌክቲቭሊ እዛ ውስጥ ያለው ምንድን ነው? ኦል ኢሰንሻል ቫይታሚንስ እና ሚኔራልስ እዛ ውስጥ አሉበት ለሰውነት ያስፈልጋሉ የሚባሉ። እሱ በውሃ በምታገኝ ጊዜ ወይ ወተት በምታገኝ ጊዜ እዛ ውስጥ አድርገሽ ሼክ አድርገሽ ትጠጫለሽ። እዚህ ሀገር ፕሮቲን ሼክ ምናምን እያሉ በተለይ ስፖርት ጂምናዚየም ምናምን ውስጥ ያለም፣ ግን እኛ ሀገር ሞር አፎርደብል በሆነ መልኩ ለህዝቡ አዘ ፉድ ሰፕሊመንት ማቅረብ የምንችልበትን እንትን ብለን እሱን በሚቀጥለው 2-3 ሳምንት ውስጥ ወደ ገበያ ይዘን ለመቅረብ እየተንደረደርን ነው።
ላፍግራስ ኢትዮጵያ ምርቶቹን አውሮፓ ውስጥ ባሉ ትላልቅ የገበያ ማዕከላትና መሸጫ ሱቆች ውስጥ ማስገባቱን አቶ ዮናስ ይገልጻል። ነገር ግን ይህን በማስፈጸሙ ሂደት ውስጥ የጤፍ ባለቤትነት ባለሙሉ መብት ከሆኑት ተቋማት ጋር መደራደርም ነበረባቸው።
እናደርጋለን ብለን የጀመርነውን ነገር ማድረግ ጀምረናል። ትላልቅ ሱፐር ማርኬትስን እንደ ሰልፍሪጅስ፣ ፕላኔት ኦርጋኒክ፣ ሆል ፉድስ አብሽሮ ነው የምታውቁት ነው። ሆል ፉድስ ዩሮፕ ነው አብሽል አሜሪካ ላይ የምገና ኦካዶ የሚታወቁት ትላልቅ ሱፐር ማርኬቶች ናቸው። እንዲህ እንዲህ አይነት ሱፐር ማርኬቶች ገብተናል። በጣም አስቸጋሪ ጊዜ ነበረ። ባይ ዘ ወይ በጣም 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 ታፍ ታይም ነበረ። እየደወሉ ይረብሹ ነበረ፣ ፓተንት ሆልደሮች ማለት ነው። ሊጋል ፔፐር ወርክ ስላላቸው ትላልቅ ሱፐር ማሁን ለምሳሌ ኦካዶ ሱፐር ማርኬት ስንገባ እዚህ ኦካዶ ትልቁ የዚህ ሀገር ውስጥ ትልቁ ኦንላይን ሪቴይለር ኦካዶ ነው የሚባለው፣ ዩኬ ውስጥ ማለት ነው። እንግሊዝ ሀገር ውስጥ ፓተንት ቫዮሌት ያደረገ ፕሮዳክት ስቶክ አድርጋቸዋል ብሎ መንገር ብቻ ነው ያለባቸው። እና ያ ሪቴይለር እኛን ሪጀክት ካደረገን ከዛ በኋላ ከገበያ መጣል ማንም ያንን ስቶሪ የሰማ ሰው እኛን አይነካንም። እና እውነትም እንደሚያባረሩ እናውቃለሁ። ሶ ፒስፉሊ ከነሱ ጋር ኔጎሽት አድርገን መጨረስ ነበረብኝ።
ለምርቶቻቸው ግብአት የሚሆነው ላቭ ግራስ ወይም ደግሞ ጤፍን ከገበሬ ማህበራት እንደሚገዙ ገልጸው፣ አሁን ላይ ተቋማቸው ባለበት ደረጃም ገበሬው ምርቱን ከገለባው በሚለይበት ሂደቶች ውስጥ ያሉትን ክፍተቶች ለመሙላት እየተንቀሳቀሰ ነው ይላሉ።
አብረን የምንሰራው ከኮኦፕሬቲቭ ፋርማሮች ጋር ነው። ከእህላቸውን ከነሱ ከመውሰድ ውጭ ደግሞ የእነሱን ይልድ ኢምፕሩቭ ለማድረግ እንደምታውቂው ስትል ኢትዮጵያ ውስጥ ባይፋር ማጆሪቲው ብዙም የተለወጠ ነገር የለም። ያው እንደምታዩ በበሬ ነው የሚታረሰው፣ ብዙውን በእጅ ነው የሚታጨደው፣ በበሬ ነው የሚወቃው። በነፋስ እንዲህ እያቦነንን ምናምን ነው። ልክ እኔ ልጅ እያለሁ የገበሬ ልጅ ነኝ እንዳልኩሽ የዛ ጊዜ እንደምናደርገው አሁንም ከ30 ዓመት ምናምን በኋላ ስመለስ ልክ የተመሳሳይ ነገር፣ ብዙም የተቀየረ ነገር የለም። አሁን እያደረግን ያለ ነው። ለምሳሌ አንድ የወሰድነው ፕሮጀክት ቀጭ ቀጭ እያልን ስለተኝ ሁሌ እናወራለን። ምንድን ነው ቀጭ ቀጭ? ሲምፕል፣ መሬት ላይ እናወቀዋለን፣ መሬት ላይ እናፍሰዋለን። ፋይን ሳንድ ያለበት በጥቃቅ አሸዋ ያለበትን አብሮ ይታፈሳል። አንደኛ ኳሊቲ ዲግሬድ ያደርጋል፣ ሁለተኛ አየር ላይ ስንበትነው በጣም ብዙ ለውስ ነው ያለው። እና ከሌሎችም እውቀት ካላቸው ሰዎች ካልቸራል ሪሰርች ኢንስቲትዩት ምናምን ኢትዮጵያ ውስጥ ሰዎች አሉ። ከነሱ ጋር ማብረም ይሆን ምን አይነት ለውጥ እናመጣ እንችላለን? ሁሉን መቀየር አንችልም። ግን it's part of our የኛ አንዱ አክሽናችን እና መሰራው ስራ እንደዚህ ነው።
የላፍ ግራስ ኢትዮጵያ መስራችና ዋና አስተዋቂ አትዮናስ ተቋማቸው በመስፋፋት ሂደት ላይ በመሆኑ አሁንም ቢሆን የግብርና ፍቅር ላለው ሰው ሰፊ የሆነ የፍራና የስልጠና እድል እንዳለ በመግለጽ በዚህ አጋጣሚ አስተዋውቋል። እስከብራቹ አድማጮቻችን ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብራን ቆየችው ዋና አዘጋጇ ጽዮን ግርማናት፣ እንዲሁም ደግሞ ፕሮግራሙን በማሰናዳት አብረን ከተሳተፉ ከመላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ኤደን ገረሞኔ። አብራችሁን ስለቆያችሁ እናመሰግናለን። ደህና ደሩ።